ሰላም ጤና ስጥልኝ እንደምን አምሽታችኋል ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ህዳር 28 2014 ዓ.ም ምሽት መሰናዶው ጀምሯል የአዲሱ ትውልድ ድምጽ ከሆኑ ጥንቅሮቻችን መካከል ለምሽቱ ከያዝናቸው ጥቂቶቹን እናስተዋውቃችሁ ኢትዮጵያ ውስጥ ባለው ጦርነትና ግጭት ምክንያት ለተፈናቀሉ ሰዎች በመጠለያ ጣቢያዎች ውስጥ መጻፍትን እያሰራጨ ስለሚገኝ አንድ ተቋም እናስተዋውቃችኋለን
And those things are essential obviously
እውነት ነው የተጠቀሱት ነገሮች አስፈላጊ ናቸው መጻሕፍት በእጅጉ አስፈላጊ የሆነበት ምክንያት አለ እኒህ ህፃናት ከትምህርት ርቀዋል በህይወታቸውም በተወሰነ መጠን ተስፋ እያጡ ነው
የሰማችኋቸው የኢትዮጵያን ሬትስ ድርጅት የቦርድ ሊቀመንበር የሆኑትን ማልኮም ክላርክን ነው በምሽቱ እንግዳችን አድርገናቸዋል። በሌላ በኩል አካል ጉዳተኞችን ለማገዝ የተለያዩ የፈጠራ ስራዎችን እየሰራ ስለሚገኝ ወጣት እናስተዋውቃችኋለን።
ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመወከር ነገር ላይ ነው የነበረው። ኢቭን ካንዳን ጓደኞች ጋር ሳወራም እንደ አሬ ነገር አይቻለም ምናምን ይሉ ነበር።
የሰማችሁት ሳምሶን ማአሎ ወይም ደግሞ ሳምዲዮ በሚለው ስሙ የሚታወቀውን የፈጠራ ባለሙያ ነው የምሽቱ እንግዳችን አድርገነው ነበር። በዚህ ዙሪያ ዘገባ አለን። ከኛ ጋር አብራችሁ እንድታመሹ እየጋበዝን ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ሀብታሙ ስዩም አጫጭር ዜናዎችን ያቀብላችኋል።
ግናለው ኤደን የኢትዮጵያ መንግስት በርካታ ዜጎችን ያለምንም ክስ በትውልድ ማንነታቸው ብቻ ሰብስቦ ማሰሩን እንቃወማለን። ባለፈው ጥቅምት 23 በመንግስት የወጣው ያስቸኳይ ጊዜ አዋጅም ለዚህ ጅምላ እስር በቂ ምክንያት አይሆንም ሲሉ ስድስት ሀገሮች በወጡት የጋራ መግለጫቸው ላይ አስተውቀዋል። በጋራ መግለጫው ላይ ፊርማቸውን ያኖሩት ሀገሮች አውስትራሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድስ፣ እንግሊዝና ዩናይትድ ስቴትስ መሆናቸውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በኩል የወጣው መግለጫ ያስረዳል። ስድስቱ ሀገሮች በመግለጫቸው የኦርቶዶክስ ቤተክርስቲያን ቀሳ ውስጥን ጨምሮ የትግራይ ተወላጆች የሆኑ አረጋውያንና እናቶች ህፃናት የታሰሩ መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽንና አምነስቲ ኢንተርናሽናል ያወጡት ዘገባዎች ያመለክታሉ ብለዋል። ግለሰቦቹ ምንም ክስ ሳይመሰረትባቸውና ፍርድ ቤት ሳይቀርቡ ሰብአዊ ባልሆነ ሁኔታ ታስረው ይገኛሉ ሲሉም በመግለጫቸው ጠቅሰዋል። ሀገራቱ በመግለጫቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ከግጭቱ ጋር ተያይዘው የተፈጸሙ ሰብአዊና የጾታ ጥቃቶች በእጅጉ ያሳስቡናል ብለዋል። ለግጭቱ ምንም አይነት ወታደራዊ መፍትሄ እንደሌለው ግልጽ ነው ያለው መግለጫው በሰላማዊ ሰዎች ላይ ባለፈው ዛሬም ይሁን ወደፊት የሚደርሰውን የሰብአዊ ጥቃት እናወግዛለን በማለት ሁሉም ወገኖች ዘላቂ የሆነ የተኩስ አቁም ለማድረግ ያለምንም ቅድመ ሁኔታ እንዲደራደሩ በድጋሚ አሳስቧል። በሰብአዊ መብት ጥሰት ውስጥ ተሳታፊ የሆኑ ደግሞ ጠያቂ መሆን እንዳለባቸው ሀገራቱ በመግለጫቸው ላይ አሳስበዋል። አሜሪካውያን የዛሬ 80 ዓመት በጃፓን ቦምብ ጣይ አውሮፕላኖች የደረሰባቸውን ድንገተኛ ጥቃትና በጥቃቱ ያለቁ ሰዎችን በዛሬው ዕለት አስበዋል። ፐርል በተሰኘው የባህር ዳርቻ ከተማ ላይ በደረሰው ድብደባ 2400 የአሜሪካ ወታደሮችና ሰላማዊ ሰዎች የተገደሉ ሲሆን 1000 የሚሆኑት ደግሞ ቆስለዋል። ሁለት ሰዓት ባለሞላ ጊዜ ውስጥ 20 መርከቦችና 300 አውሮፕላኖችም ወድመዋል። ይህ በሆነ በቀጣዩ ቀን በፕሬዚደንት ሩዝቬልት ጥያቄ የአሜሪካ ኮንግረስ በጃፓን ላይ ጦርነት አውጇል። በምላሹ የጃፓን የወቅቱ ሀገሮች ጣሊያንና ጀርመን በዩናይትድ ስቴትስ ላይ የመልስ ጦርነት አውጇል። 150 አንጋፋ በሁለተኛው ዓለም ጦርነት ውስጥ ተሳታፊ የነበሩ ሰዎች በዛሬው የመታሰቢያ ስነ ስርዓት ላይ ተሳትፈዋል። ከነዚህ መካከል 40ው ከዕለቱ ጥቃት የተረፉ ናቸው። ከጥቃት የተረፉት ሰዎች በ90ዎቹ መጨረሻ እድሜ ላይና ከዚያ በላይ ይገኛሉ። በጋምቢያ ፕሬዚደንት አዳማ ባሮ በድጋሚ እንዳሸነፉበት የተነገረውን የሀገሪቱን ፕሬዚደንታዊ ምርጫ የተቃወሙ ሰልፈኞች በትናንትናው ዕለት ወደ ጎዳና ወጥተዋል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ ተጠቅሟል። ከባሮ ጋር በምርጫ የተፎካከሩት አሳይኖ ዳርቦይ እና ሌሎች ሁለቱ ተፎካካሪዎች የምርጫውን ውጤት አልቀበልም ማለታቸውን ተከትሎ በመቶዎች የሚቆጠሩት ተቃዋሚ ሰልፈኞች ሰርኩንዳ በተሰኘው ከመዲናዋ ባንጁል 12 ኪሎ ሜትሮች ላይ በሚገኝ ቦታ ተሰባስበው ነበረ። የባሮና የዳርቦይ ደጋፊዎች ጠብ ውስጥ መግባታቸውን ተከትሎ ፖሊስ አስለቃሽ ጭስ መተኮሱን ሮይተርስ ዘግቧል። ከምርጫው በኋላ የተፈጠሩ ግጭቶች የመቻቻል ሰላማዊነትና በሳል ታሪካችን ላይ ስጋት ይደቅናል ያለው የሀገሪቱ ፖሊስ ሁሉም ዜጎች እንዲረጋጉ ጥሪ አቅርቧል። ከማይንማር የሸሹ የሮሂንጂያ ስደተኞች የቀድሞውን ፌስቡክ ያሁኑን ሜታ ተቋምን ሊከሱ እንደሆነ ተነግረዋል። ስደተኞቹ ድርጅቱ 150 ቢሊዮን ዶላር እንዲከፍል የጠየቁ ሲሆን ለዚህ ያቀረቡት ምክንያት ደግሞ ለአሰቃቂ ድርጊቶች መንስኤ የሆኑ ጸረ ሮሂንጃ የጥላቻ ንግግሮችን መቆጣጠር ሳይችል ቀርተዋል የሚል ነው። በሁለት የዩናይትድ ስቴትስ የጥብቅና ተቋማት አማካኝነት የቀረበው የጋርዮሽ ክስ ድርጅቱ ይዘቶችን ለመቆጣጠር ባለመቻሉ የሮሂንጃ ማህበረሰብ በተጋፈጠው በደል አስተዋጽኦ አድርጓል ብለዋል። ፌስቡክ ከዚህ ቀደም በነበረ መግለጫው ድርጅቱ የተሳሳተ የመረጃ ስርጭትና ጥላቻ ለመቆጣጠር የዘገየ እንደነበረ መናገሩ አይዘነጋም። የኋላ ኋላ ላይ በወሰዳቸው እርምጃዎች አውታሩን በመጠቀም የሚሰሩ ጥፋቶችን ለመቆጣጠር እርምጃ ወስዷል። ከዚህ መካከል አንዱ ከየካቲቱ መፈንቅለ መንግስት በኋላ የሀገሪቱን ጦር የፌስቡክና የኢንስታግራም ገጾች መሰረዙ ይጠቀሳል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ የማክሰኞ ምሽት ጥንቅራችን ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። ኢትዮጵያ ውስጥ ባለው ጦርነትና ከዚያ ቀደም ብለውም በነበሩ የተለያዩ ግጭቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የተለያዩ ሀገር አቀፍና ዓለም አቀፍ ድርጅቶችም ለእነዚህ ዜጎች ምግብና ጊዜያዊ መጠለያን የመሰሉ መሰረተ ልማት ድጋፎችን እያደረሱ ይገኛሉ። አንድ ተቋም ግን ለየት ባለመልኩ በመጠለያ ጣቢያዎች ውስጥ መጽሐፍትን እያሰራጨ ይገኛል። ሀብታሙ ስዩም በዚህ ተቋም ዙሪያ ተከታዩን ዘገባ አጠናቅሯል።
በሚሊዮኖች የሚቆጠሩ ኢትዮጵያን ውሎና አዳራቸው የወትሮ ቤታቸው አይደለም፣ እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ። አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለመልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልስ አላቸው።
That's a great question, and that's exactly what most of us think. And those things are essential, obviously.
ይሄ ጥሩ ጥያቄ ነው። ብዙዎቻችን ይሄንኑ ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለ መጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጽሐፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም እድሎች፣ ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል።
And imagination. And that's very far from, and I think that's a good thing.
ይህ ለየት ያለ መርህ ግብር በአማራ፣ ኦሮሚያ፣ ሶማሌ ክልል ውስጥ የሚገኙ 15,000 ቤተሰቦችን አዳርሷል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ 3 መጽሐፍት እንዲደርሱት መታለሙን፣ መጽሐፍቱም በ3 ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጽሐፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ
I think the goal was not just to deliver the books but also to share intelligence.
ግባችን መጽሐፍቱን ማዳረስ ብቻ አይደለም፣ በወላጆች መካከል የውቀት ሽግግርና መነቃቃት እንዲተላለፍም ማድረግ ነው ፍላጎታችን። ከዚህ አልፎ ማንበብ የሚችሉ ተለቅ ያሉ ልጆች በራሳቸው ቋንቋ የተጻፉ አስደሳቾቹን በስዕሎች ያጌጡ መጽሐፍትን አንብበው የማንበብን ጥቅም ራሳቸው እንዲረዱም እንፈልጋለን። በእድሜ ላነሱት ለሕፃናትም ይህ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጨናቸው።
ዋና መቀመጫውን በዩናይትድ ስቴትስ ሚነሶታ ግዛት ያደረገው ኢትዮጵያ ሬት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የሕፃናትን የንባብ ክህሎት ለማሳደግ፣ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብቷል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከ100,000 በላይ ተማሪዎች የእንግሊዝኛና በሀገሬ ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት 1 ሚሊዮን በሚሆኑ ህጻናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላ ዓለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያሰናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ።
We're a very small organization, but we're very focused on helping provide reading materials for young.
ተቋማችን አነስተኛ ቢሆንም ህጻናት የሚያነቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ 80 ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ህጻናት ቀደም ብሎ ትምህርታቸውን አቋርጠዋል። ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል። እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ህይወት እየገፉ አይደሉም። ልጆች ወደ ትምህርት መሄድ አልቻሉም። የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማን በኋላ ከባንኩ ጋር ተገናኘን። መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጽሐፍትን ያሰራጫል። ከነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት እድል ለሌላቸው ወይንም እድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል።
ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ።
You know, Ethiopia has an extraordinary culture and history, but around the reading culture for ordinary people, I think very few Ethiopians.
ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እነዚህ ህጻናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸው እድል አነስተኛ ነው። በእኛ በኩል መጽሐፍቱን ያዳረስን ዕውቀትን እየመገብን እንገኛለን።
ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከነዚህ መካከል አንዱ ኦፕን ሃርትስ ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይንም ፕሬዚደንት ማልኮልም ክላርክ ለአሜሪካ ድምፅ አክለዋል። ሀብታሙ ስዩም፣ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። የሬዲዮ በቴሌቪዥን መሰናዶዎቻችንን ኢትዮሳት በሳተላይት ላይ እንዲሁም በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ታገኟቸዋላችሁ። ተከታዩ ዘገባ ደግሞ ነዋሪነቱን በዚህ በአሜሪካ ሀገር ያደረገ አካል ጉዳተኞችን ለመርዳት በግሉ የሚንቀሳቀስ ወጣት ጋር ያስተዋውቀናል። ቀጥዬ አቅርብላችኋለሁ። አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ነዋሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል።
ወደ ካሜራ ስራ እንግዲህ ገባሁት። ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት ነው። በቃ ትንሽ ኢንክላይንድ ነበርኩ ለካሜራ፣ ትንሽ ቴክኒካል ነገሮችን መሞከር፣ አንዳንድ ነገር ማድረግ። ከዛ የካሜራውን ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከመካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት ስብሰባዎች ማንሳት አና ነገሮች ማድረግ ጀመርኩኝ።
ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው። የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል።
ለማንኛውም አዳጊ ሀገር እኛ ኢትዮጵያ የፊልም መሳሪያዎች ነው በብዛት የለም። ልግዛችን ብትይ በጣም ውድ ናቸው። በዩኤስ ዶላር ሲመነዘሩ በጣም ብዙ ነው ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ ነው ነበር ነው። ኢቭን ካናን ጓደኞች ጋር ሳወራም እንዴ አረ ነገር አይቻልም ምናምን ይሉ ነበር። እና በቃ ሙከራዎች ነው መጀመሪያ በእንጨት ሰራዋለሁ፣ ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለሁ፣ ከዛ መጨረሻ ላይ ደግሞ ቲልት እና ምንድነው ፓን የሚለው መካኒዝም እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራሁት በመኪና ዋይፐር ሞተር ሞዲፋይ አድርጌ ጊር ሪዳክሽን ይባላል፣ አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ ምናምን እንደሱ አርገን ስፒዱን እየቀነስኩኝ ምናምን አድርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድነው ቡናና ጊዮርጊስ እግር ኳስ ጨዋቱ ሞክረንበት ሁላ በጣም ጥሩ ነገር አነሳንበት።
ሳምዲዮ ይህንን ስቴዲካ የተሰኘ መቅረጫ በዋናነት ለፈለሰፈው የስራውን ውጤት በኢሜይል በመላኩ የውጭ ሀገር የትምህርት እድሎችንም ማግኘቱን ይገልጻል።
እንግዲህ ስቴዲካሙን መጀመሪያ ስሰራው ትንሽ ሳይንስ ፊዚክስ ነገር አለው እና ሰውነትሽ ላይ ታስሮ ወክ የምታደርጊ ወክ ስታደርጊ ስታብላይዝ ያደርጋል ሲስተሙን እና አያንቺን ወክ ሾኩን በደንብ ይዘው እና በደንብ ትንቀሳቀሻለች እና እሱን በሙከራ ሰርቼው ትዝ ይለኛል 2003 ላይ ነው በፈረንጅ ልክ ሰክሰስፉል ሲሆን እና ስሞክርበት እና አና ነገሩ ስንቀርጽበት አሪፍ ሲሆን ጻፍኩለት ለጋረት ለኢንቨንተሩ ስቴዲካም ኢንቨንት ያደረገው በኢሜይል ስጽፍለት ሶስት ጥያቄ ጠየቀኝ። ምንድን የሰራው ምናምን ካሌም በኋላ ሶስት ጥያቄ ጠየቀኝ። ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባለዋል እነሱ ሲጠይቀኝ እኔ አላቅም ይህ ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ። አዎ አልኩኝ። ከዛ በኋላ ከብዙ ጊዜ በኋላ ናሚቢያ እና ሳውዝ አፍሪካ አስተማሪኝ። ከዛ እንዳልኩት ወደ አሜሪካን ሀገር ዋናውን አስተማሪኝ።
ከጊዜ በኋላ ነዋሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራዥ በመክፈት በሚሰራበት ወቅት በዩቲዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ሕይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንዳሳሰበው ይገልጻል።
ያው ዩቲዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኞች ወይ ደግሞ ስለ ኢትዮጵያ ኒውስ ስትሰሚ የሆነ አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ለሱ ነው የሰራውለት። ታጁ ማለት 23 ዓመት እናቱ በጀርባ የተሸከመችው እናት ነች እና 23 ዓመት እናቱ ተሸክመው መጨረሻ ላይ 23 ዓመት እንግዲህ ስትሸከመው እያረጀች እያደገ እሱ ጉልበት እያጣች የምትሄድበት ነገር አለ እና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ይከነክነኝና መስራት ፈለግኩኝና ለሱ ለመስራት እኔ አሜሪካን ያለሁት እነሱ ኢትዮጵያን ያሉት ኢትዮጵያ አዲስ አበባም አይደለም ያሉት ወልቂጤ የሚባል ቦታ ነው ያሉት። ስለዚህ እንትን ስለ ጉዳቱ ስለ ሰውነቱ ስለ ቁመቱ ምናምን ማግኘት አለብኝ፣ እንደሱ ለማድረግ መደወል አለብኝ። እየደወልኩኝ ልኬቱን ቁመቱን እግሩ ምናምን ካወቅኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው የማይሰራው። ስለዚህ የምሰራለት ዊልቸር ያው ከስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸሩ ከሆነ ከፍ ያለ እንደ ወንበር ነገር ነው። እኔ ግን የምሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ነው ዲዛይን ያደረኩት መጀመሪያ። ከዛ ከሰራሁለት በኋላ ሁሉ ነገር ካረኩ በኋላ መጨረሻ ላይ ደግሞ ሶላር አረኩት ጣራውን እዚህ ነው እንደ ፀሐይ መከላከያም አደሴም ታይም ደግሞ ፓወር ጀነሬት የሚያደርግ ለወንበሩም እንደዚህ ኢንክላይን እንዲያደርግ አክቼተር ከውስጥ አረኩለት። ወንበሩ ከፍና ዝቅ ይላል እንደዚህ ይላል ወንበሩ እሱን በባትሪው ፓወር የሚያርገው አክቹዌተሩም ፊድ የሚያርገው ሶላር ፓወሩ ነው እሱን አድርጌ ሰራውለት ስቲል ማኑቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትየው ነች የምትገፋው ለእናትየው በቁመቷ አድርጌ ሁሉ ነገር ሰራውላቸው ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተን ከሰራው እኔ ደግሞ ክፍያውን የትራንስፖርቱን ልካለው ምናምን ብሎ ላክንለት ያው እንግሊዝ ካውን እየተቀመበት ነው
የታጁ እናትና የታጁ ደስታ ደግሞ በዚሁ በጀመረው የበጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት የሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪም መስራት ችሏል።
ይህ በጣም ከባድ ነው። በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራትና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው ይላል። ገባሽ? ዊልቸር እንደሚሰራለት ያቃል ምናምን እና በቃ ኤክሳይትድ ሆኗል። ዩ ኖ ጓግቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ ሄዶ በቃ ቁጭ ሲልባት ነው ይዛት እና እንደዚህ ሲያረጋት እንደዛ ዩ ኖ ደስ ሲለው ማየት ከምን በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። ባይ ዘ ዌይ በየሳምንቱ አንድ ሰው ምናምን ይደውሉልኛል። እንደዚህ አካል ጉዳተኛ የሆነ ከዚህ ለምን አንድ እንደዚህ ስሰራ ያው ይመስለኛል አንዳንዶቹ መካኒክ መኪና ስራ ምሰራ አይመስላቸውም እና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ ይደውሉልኛል ኮንታክት ያደርጉኛል እና ግን እንደዚህ ደግሞ አሁን የ ጎሃውን የሰራኋት የተሽከርካሪዋ የመኪናዋ ኬዝ እንደዚህ ደግሞ የሚመጣው አሁን ኤርሚያስ ማለት ነው በዝርፊያ ለመዝረፍ ብለው አደጋ ጥለውበት ስለት ሲወጉት ፓራላይዝ ይሆናል ሰውነቱ። አሜሪካን ሀገር አጋጣሚ ለቬኬሽን የመጣ ጓደኛው በደንብ በቃ ፊዚካሊ ፊት የነበረ በደንብ ሰርቶ በጣም ጠንካራ የነበረ ሰው እንደዚህ አደጋ ደርሶበታል ብሎ ቪዲዮን ያሳየኛል። ኦኬ እና ቢዬ ነው ያው በጀመረው የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ እናደርገው ግን ከዛ ከመስራ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይሄ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ ዲዛይን አድርጌ ሰራኋት። ወሃልኳት
ሳምሶን በጠዋት ለስራ ሲወጣ የነጋት ጎህ ፎቶግራፎችን ማንሳት ስለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ ልብስ የሚቀይሩና የሚመግቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰርቶም ጨርሷል።
አሁን የብዙ ጊዜ ለሶሻል ሚዲያ መሆን የማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድነው? ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው የተባይ ቁጥሮች ብዛት በጣም ያስደነግጣል። እና ሰው እንዴት አካል በቁሙ ሆኖ እንዴት እንደዚህ ይሆናል? ብለሽ ወቃ ገባሽ ብዙ ነገር እንድታስብ ያደርግሻልና እሱን ደግሞ የሚያረጉ ልጆች አሉ። እግዚአብሔር ባረካቸው ልጆች አሉ። እነሱ እነ ያሬድ ይባላሉና እነሱ የሚያረጉትን ስራ ትንሽ ለነሱ ፋሲሊቴት ሊያርግላቸው የሚችል ነገር ለምን አልሰራላቸውና ሊያሰብኩት ሞባይል ተንቀሳቃሽ ፖርታብል የሆነ ቻር ነው ላርግላቸው ፈልገው ኖርማሊ የምትዘረጋ የምትታጠፍ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆትን ሰው መታጠብ መቼም ማንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበረ። እኔ የሚችል ግን ሄክሳገናል የሆነች በቀላሉ እዛ ላይ ስክትክት አድርገዋት ለማጠብ የሚችሉበትን ነገር ዲዛይን አደረኩኝ። አሊ ውስጥ የምትገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ አንዱ ለ40 ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል፣ በቤትም ባትሪ መሆን ይችላል። በደንበኛ ሻወር ያደርጋል።
ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን፣ እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የጋቢና ቪኦኤ በሬዲዮ በቴሌቪዥን መሰናዶ ይቀጥላል። ምርጫችሁ ስላደረጋችሁን እናመሰግናለን። ዓለም አቀፍ የጤና መረጃዎች በዓለም ዙሪያ ከአምስት ሰዎች አንዱ የመስማት እክል ያጋጥመዋል ይላሉ። ይሄ ችግር ታዲያ 17 ሚሊዮን የሚሆን ሕዝብ ባለባት ዛምቢያ ደግሞ የጎላ ነው። ምክንያቱ ደግሞ ሀገሪቱ ያላት ሐኪሞች አምስት ብቻ መሆናቸው ነው። ሀገሪቱ ይህንን ችግር ለመቅረፍ እየተንቀሳቀሰች ሲሆን በዚህ ዙሪያ የተሰናዳውን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች።
አሊስ የሶስት ዓመት ልጇ የጆሮ ህመም እንዳላት የተረዳችው ማንም ሰው ጆሮዋን ሲነካት በማልቀሷ ምክንያት ነው። ሆኖም የሚኖሩት በዛምቢያ የገጠር ክፍል በመሆኑ ሕክምና ለማግኘት ብዙ አማራጭ አልነበረም። ዛምቢያ ወደ 17 ሚሊዮን የሚጠጋ የህዝብ ብዛት ቢኖራትም አምስት የጆሮ የአፍንጫና የአንገት ልዩ ህክምና ባለሙያዎች እንዲሁም አንድ ኦዲዮሎጂስት ወይም በድምጽ መስማት ችግር ዙሪያ ህክምና መስጠት የሚችል ባለሙያ ነው ያላት። በቅርቡ ግን አንድ ጥሩ ዜና እየተሰማ ነው። የዓለም ጤና ድርጅት ባለፈው አንድ ዓመት ተኩል ውስጥ ወደ 200 የሚጠጉ ነርሶችን፣ የክሊኒክና የጤና ባለሙያዎችን በጆሮና ከመስማት ጋር የተያያዙ የጤና ሁኔታዎች ዙሪያ አሰልጥኗል። አሊስም ለሶስት ዓመት ልጇ የህክምና እርዳታ ማግኘት ችላለች።
መድኃኒት ለማግኘት የሆነ ቦታ መሄድ ስፈልግ ነበር። የዛኔ ነው ፑላ ውስጥ የጆሮ ህክምና የምትሰጥ ነርስ እንዳለች የሰማሁት። ያለምንም ማቅማማት ወደ ክሊኒኩ መጣው። ምርመራ ካደረገችላት በኋላ ጆሮዋ ላይ ችግር እንዳለ አውቃ መድኃኒት ሰጠቻት።
ነርስ ካሮል ሲኬንዴ የአሊስን ልጅ የማስታወስ ችሎታም እየመረመረች ነው።
ልጅቷ በግራ ጆሮዋ ላይ ችግር ነበረባት። ነገር ግን እኔ ከታተላት ከጀመርኩ ጊዜ ወዲህ በምሰጣት መድኃኒት አማካኝነት ጆሮዋ ውስጥ ያለው ቀዳዳ እየቀነሰ መጥቷል። ያ ማለት ልጅቷ እየተሻላትና እየዳነች ነው ማለት ነው።
ነርስ ሲኬንዴ እስካሁን ከ600 በላይ በሽተኞችን አክማለች። ስልጠናው ከመሰጠቱ በፊት ግን ሰዎች እርዳታ ለማግኘት በአቅራቢያቸው ወዳሉ ከተሞች ይሄዱ ነበር። ስልጠናው የተሰጠው የዓለም ጤና ድርጅት ጉባኤ የመስማት ችሎታን የማጣት ችግርን ለመከላከል ባሳለፈው ውሳኔ መሰረት የዛምቢያ መንግስት ባዘጋጀው ብሔራዊ የጆሮ አፍንጫና አንገት ሕክምና ዕቅድ ውስጥ ተካቶ ነው። የዓለም ጤና ድርጅት መረጃ እንደሚያሳይ በዓለም ዙሪያ ካሉ አምስት ሰዎች አንዱ የመስማት ችሎታን በማጣት የሚሰቃይ ሲሆን ከነዚህ ውስጥ 80% የሚሆኑት የሚገኙት በቂ የሕክምና አቅርቦት በሌለባቸው ሀገሮች ነው።
አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በጀመርነው የብዙአየሁ ደምሴ ሙዚቃ እንሰናበታችኋለን። ደህና ደሩ።